Bitte,
The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ግንቦት 11 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
We have raised our grave concerns over the reports of human rights violations, the abuses, the atrocities.
በትግራይ ክልል ስለሚደርሱ የሰብአዊ መብት ጥሰቶች፣ ጥቃቶችና እንግልቶች ዙሪያ በሚወጡ ሪፖርቶች ላይ ያለንን ስጋት ገልጸናል።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአፍሪካ ውስጥ ግጭቶች የሚያስነሱ ችግሮችን ለመፍታት ስለጀመሩት ውይይት መግለጫ የሰጡት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ስለ ኢትዮጵያ ከተናገሩት የተቀነጨበ ነው ያስደመጥናችሁ። ሙሉ ዘገባውን ባብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን ብርሃን ኃይሉ ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የታላቁ የኢትዮጵያ ህዳሴ ግድብ የኃይል ማስተላለፊያ መስመር ዝርጋታ መጠናቀቁ ተዘግቧል። 650 ኪሎ ሜትር ርዝማኔ ያለው የታላቁ ህዳሴ ግድብ የኃይል ማስተላለፊያ መስመር ዝርጋታ ሙሉ በሙሉ መጠናቀቁን የሀገር ውስጥ ዜና ማሰራጫዎች ዘግበውበታል። የውጭ ጉዳይ ሚኒስቴር ከሃይማኖት አባቶችና ከሲቪክ ማህበራት ጋር ግድቡን በተመለከተ ዛሬ ባካሄደው ውይይት ላይ የኃይል መስመር ዝርጋታው ግድቡ ከተገነባበት ከጉባ አንስቶ ብሔራዊ የኤሌክትሪክ ኃይል ቋት እስከሚገኝበት ሆለታ ድረስ መዘርጋቱ ተገልጿል። የግድቡ ተደራዳሪዎች የቴክኒክ ቡድን አባል ዶክተር በለጠ ብርሃኑ አሁን ላይ ከግንባታና ከኮንክሪት ሙሌት ጋር ተያይዞ በሚሰራው የግድቡ አጠቃላይ ስራ 91.8 በመቶ፣ የግድቡ የኤሌክትሮሜካኒካል ስራው 54.5 በመቶ እንዲሁም የሃይድሮሊክ ስትራክቸር ግንባታ ደግሞ 55.2 በመቶ መድረሱን፣ ይህንንም ተከትሎ የግድቡ አጠቃላይ ግንባታ 80 በመቶ መድረሱን አብራርተዋል። በተጓዳኝም የግድቡ ሁለት ተርባይኖች የቅድመ ኃይል ምርት በመጪው ክረምት መጨረሻ አካባቢ እንደሚጀምርና ለዚህም ዝግጅት እየተደረገ መሆኑን ዶክተር በለጠ መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ አፍሪካ ውስጥ ግጭቶች የሚያስነሱ ችግሮችን ከመሰረታቸው ለማስቆምና አህጉሪቱ የኮሮና ቫይረስ ወረርሽኝ ጥሎት ከሚሄደው ጠባሳ እንድታገግም ለማገዝ በሚቻልባቸው መንገዶች ዙሪያ ውይይት ጀምሯል። ይህንኑ አስመልክቶ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ትናንት ለጋዜጠኞች መግለጫ ሰጥተዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ አሰናድተናል። የሱዳን ገዢው ሉዓላዊ ምክር ቤት የመጀመሪያይቱን የሀገሪቱን የጠቅላይ ፍርድ ቤት ዋና ዳኛ ከስራቸው እንዳነሳቸው ተዘገበ። የጠቅላይ አቃቤ ሕጉን የስራ መልቀቂያም ተቀብሏል። ባለፈው ሰኞ ለወሰደው ለዚህ እርምጃ ሉዓላዊ ምክር ቤቱ ምክንያቱ ምን እንደሆነ ያብራራው ነገር የለም። የሱዳን ሉዓላዊ ምክር ቤት የጠቅላይ ፍርድ ቤቱን ዋና ዳኛ ኒማት አብደላ መሐመድንና ጠቅላይ አቃቤ ሕጉን ታጂ አልሲር አልሂብርን ያነሳቸው የሱዳን ወታደሮች ባለፈው ሰኞ ማታ ካርቱም ውስጥ ሁለት ተቃዋሚ ሰልፈኞችን ጥይት ተኩሰው መግደላቸውን ተከትሎ ነው። የጠቅላይ ፍርድ ቤቱ ዋና ዳኛ ሄርን አስተያየት ለማግኘት አልተቻለም። ጠቅላይ አቃቤ ሕጉ በበኩላቸው ስራቸውን ለመልቀቅ እንዲወስኑ ያደረጋቸው ስራዬን በነጻነት ለመስራት አለመቻሌ ነው ማለታቸውን የቪኦኤ የሱዳን ትኩረት ዘገባ ጠቅሷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በጋዛ ሰርጥ ውስጥ እስራኤልና የሐማስ ታጣቂዎች ያዙት ግጭት ዛሬም ለ10ኛ ቀን ቀጥሏል። ሁለቱ ወገኖች የተኩስ አቁም ስምምነት እንዲያደርጉ ለማሸማገል የቀጠናውና ዩናይትድ ስቴትስን ጨምሮ ዓለም አቀፍ ወገኖች በተደጋጋሚ ያደረጉት ጥረት አልተሳካም። ግጭቱ ባለፈው ሳምንት ከተጀመረ ወዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለ4ኛ ጊዜ በስልክ ያነጋገሯቸው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እየተካሄደ ያለው ግጭት ዛሬ በከፍተኛ ደረጃ እንደሚበርድ በመቀጠልም ወደ ተኩስ አቁም ያመራል ብለው እንደሚጠብቁ ዋይት ሃውስ አስታውቋል። እስራኤል የቦምብ ጥቃቶቿን ብትቀጥል ምን ይደረጋል ለሚለው ጥያቄ መልስ ለመስጠት ፈቃደኛ ያልሆነ ዋይት ሃውስ እኛ የምንከተለው መንገድ በጸጥታ በዲፕሎማሲያዊ መንገድ ጠንካራ ጥረት ማድረግ ነው ሲል አስረድቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለውጭ ሀገር ዲፕሎማቶች ባደረጉት ንግግር በአሁን ወቅት የያዝነው ጥቃትን በኃይል የመመከት እርምጃ ነው በማለት ድጋፍ ጠይቀዋል። ሀገራቸው ጋዛ ላይ ያካሄደች ባለው የአየር ጥቃት ላይ የሚሰነዘሩ ነቀፋዎችን ውድቅ ያደረጉት ኔታንያሁ ኃይሎቻችን በሰላማዊ ሰዎች ላይ ጉዳት እንዳይደርስ የተቻላቸውን ሁሉ ጥንቃቄ ያደርጋሉ ብለዋል። ኃይሎቻችን ለሚሰነዘሩት ጥቃቶች እጅግ ከፍተኛ በሆነ ጥንቃቄ አጸፋ ጥቃት ያደርሳሉ፣ ነገር ግን ከኢላማ ውጪ ምንም አይነት ጉዳት እንደማይደርስ እርግጠኛ መሆን አይቻልም ብለዋል። የፍልስጤም ፕሬዚደንት ማህሙድ አባስ በበኩላቸው በቴሌቪዥን ባደረጉት ንግግር እስራኤል ጋዛ ውስጥ የምትፈጽመው የተደራጀ መንግስታዊ ሽብርተኝነትና የጦር ወንጀል ነው ሲሉ የገለጹት ድርጊት በዓለም አቀፍ ሕግ የሚያስቀጣት ነው ሲሉ አውግዘዋል። ፍልስጤማውያን እንዲህ ያሉትን ወንጀሎች የሚፈጽሙትን ዓለም አቀፍ ሕግ ፊት ከማቅረብ ወደ ኋላ አይሉም ሲሉም ማህሙድ አባስ አክለው ተናግረዋል። አባስ በዓለም አቀፉ ማህበረሰብ የሚደገፈው የፍልስጤም አስተዳደር ፕሬዚደንት ሲሆኑ ሐማስ በአውሮፓውያን 2007 ዓመተ ምህረት ጋዛን ሲቆጣጠር የእሳቸውን አስተዳደር ኃይሎች ማስወጣቱ ይታወሳል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርቶችን ያሰባሰበ ቡድን እስራኤል ጋዛ ውስጥ ህዝብ በብዛት በሚኖርባቸው አካባቢዎች የምታደርሰው የአየር ድብደባ ሲቪሎችና ሲቪላዊ ንብረቶችን ሳይለይ የሚፈጸም ከመጠን ያለፈ ጥቃት ነው ብለውታል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ በበኩላቸው ጋዛ ውስጥ እጅግ የከበደ ሰብአዊ ስቃይ ደርሷል፣ የመኖሪያ ቤቶችና ወሳኝ የመሰረተ ልማት ተቋማት ውድመትም እየደረሰ ነው ብለው ዓለም አቀፉ ማህበረሰብ በዚያ የመንግስታቱ ድርጅት ለሚያካሂዳቸው መርሃ ግብሮች የገንዘብ ድጋፍ እንዲያደርግ ተማጽነዋል። ፈረንሳይ ውጊያው እንዲቆም የሚጠይቅ ውሳኔ ከግብጽና ከዮርዳኖስ ጋር በማቀናጀት ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት አቅርባለች። በመጽሔት ክፍለ ጊዜ ግጭቱን የተመለከተ ዘገባ ይቀርባል። በኮቪድ-19 ዜናዎች ህንድ የኮቪድ-19 ዓለም አቀፍ ወረርሽኝ ከተቀሰቀሰበት ጊዜ ወዲህ በአንድ ቀን ከፍተኛው የሆነውን በበሽታው ሳቢያ ህይወታቸው ያለፈ ሰዎች ቁጥር መመዝገቧ ተገለጸ። ትናንት ማክሰኞ 4529 ሰዎች በኮቪድ ሳቢያ መሞታቸውን ያረጋገጠች ሲሆን በአንድ ቀን ውስጥ ከ4500 በላይ ሲያልፍ ይህ የመጀመሪያ ጊዜ እንደሆነ ተገልጿል። ህንድ ውስጥ እስካሁን ለቫይረሱ ከተጋለጡት ከ25.4 ሚሊዮን ሰዎች ውስጥ ህይወታቸውን ያጡት 283,248 መድረሳቸውንም ለማወቅ ተችሏል። በኮቪድ-19 ምክንያት ህይወታቸውን ባጡ ሰዎች ቁጥር ከህንድ የሚበልጥ ቁጥር ያላት ዩናይትድ ስቴትስ ስትሆን 587,219 ሰዎች ሞተዋል። በህዝብ ብዛት ከዓለም ሁለተኛ በሆነችው በህንድ ኮሮና ቫይረስ በከፍተኛ ደረጃ መዛመቱ መጠነ ሰፊ ሰብአዊ ቀውስ አስከትሏል። በቫይረሱ የተያዙ ሰዎች እንዲሁም የሞቱ ሰዎች ቁጥር በይፋ ከሚታወቀው እጅግ እንደሚበልጥ የጤና ጥበቃ አዋቂዎች ይናገራሉ። ይህ በዚህ እንዳለ ጃፓን ውስጥ የኮሮና ቫይረስ ስርጭት እያሻቀበ በመምጣቱ መጪው የቶኪዮ ኦሊምፒክ እንዲሰረዝ ውትወታው ቀጥሏል። የዓለም አቀፍ ኦሊምፒክ ኮሚቴ ፕሬዚደንት ቶማስ ባህ ቶኪዮ ውስጥ ባደረጉት ጋዜጣዊ ጉባኤ ውድድሩ የዝግጅቱ ተሳታፊዎች በሙሉ ከቫይረሱ በሚጠበቁበት መንገድ ይከናወናል ሲሉ ቃል ገብተዋል። በኦሊምፒክ መንደር ከሚያርፉት ሰዎች ውስጥ ከ80 ከመቶ የሚበልጡት የኮቪድ ክትባት የወሰዱ እንደሚሆኑ ገልጸው በተጨማሪም በውድድሩ ወቅት የጤና እርዳታ የሚሰጡ ተጨማሪ ባለሙያዎች ከተለያዩ ብሔራዊ የኦሊምፒክ ኮሚቴዎች እንደሚመደቡ ቃል ገብተዋል። በሌላ ዜና ዩናይትድ ስቴትስ ተጨማሪ 20 ሚሊዮን የኮቪድ-19 ክትባቶችን ለሌሎች ሀገሮች እንደምትለግስ ይፋ አደረገች። ዩናይትድ ስቴትስ ካሁን ቀደም ቃል ከገባችው 60 ሚሊዮን ክትባት እርዳታ ላይ ተጨማሪ መሆኑን የተገለጸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ የኮቪድ-19 ምላሽ አስተባባሪ ጌል ስሚት ክትባቶቹ ከሁሉም በላይ እጅግ የሚያስፈልጋቸው ሀገሮች የትኞቹ እንደሆኑ ለመወሰንና በፍትሃዊ መንገድ መከፋፈል የሚችልበትን መንገድ ለመፈለግ ክትባቶችን ለባለዝቅተኛ ገቢ ሀገሮች ለማዳረስ ከሚሰራው ዓለም አቀፍ ስብስብ ከኮቫክስ ጋር በቅርበት እየሰራን ነው ሲሉ አስረድተዋል። መጨረሻም በዩናይትድ ስቴትስ ብሔራዊ የቅርጫት ኳስ ማህበር NBA እና ዓለም አቀፉ የቅርጫት ኳስ ፌዴሬሽን ትብብር ሩዋንዳ ኪጋሊ ላይ የተደረገ ያለው የአፍሪካ ቅርጫት ኳስ ሊግ ውድድር ቀጥሏል። የዕለቱን ውጤቶች ከሌሎች ስፖርት ነክ መረጃዎች ጋር ሀብታሙ ስዩም ይዞ ቀርቧል።
አመሰግናለሁ ቆንጂት። በሩዋንዳ ኪጋሊ የአፍሪካ ቅርጫት ኳስ ሊግ ውድድሮች ቀጥለዋል። የአንጎላው ክለብ አትሌቲኮ ፔትሮሊዮስ ዲ ሉዋንዳ የማሊውን አሶሺየትስ ስፖርቲቭ ዲ ላፖሊስ ናሽናሊን 84-66 አሸንፈዋል። ሌላኛው ከፍተኛ ፉክክር በታየበት ጨዋታ የሞሮኮው አሶሺየትስ ስፖርቲቭ ዲ ሳል የካሜሩኑን ፎርስ አርሚስ ኢት ፖሊስ 87-84 ረትቷል። በውድድሩ በእድሜው አንጋፋውን የ42 ዓመቱን ዘካሪያ ኤልማስ ባህን ያካተተው ስፖርቲቭ ዲል ለጥቂት ባለድል መሆኑ ቢረጋገጥም 23 ነጥቦችን ያስቆጠረው አማዱ ሃሩማንና 21 ነጥቦችን ያከለውን ማርኮስ ቶማስ ጁኒየርን ያካተተው የካሜሩኑ ፎርስ አርሚስ ኤድ ፖሊስ ከፍተኛ ተፎካካሪ መሆኑን አሳይቷል። በቀዳሚው ጨዋታ በ47 ነጥብ ልዩነት በቱኒዚያው ዩኤስ ሞናስተር በሰፊ ነጥብ ልዩነት የተሸነፈው የማዳጋስካሩ ጊንደር ሜሪ ዛሬ ከሰዓት በኋላ በተደረገ ጨዋታ በሩዋንዳው ፓትሪዮትስ ክለብ 78-72 ተሸንፏል። ኮቪድ-19 በአንዳንድ ሀገሮች እየተንሰራራ በመታየቱ መጪዎቹ የኦሎምፒክ ጨዋታዎች የሚከተለው ፓራ ኦሎምፒክ ጨዋታዎች ደህንነታቸው የሚጠበቅ መሆኑን የዓለም አቀፉ የኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ዛሬ አስታውቀዋል።
ሀብታሙን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ የተጠናቀረው ዜና እዚህ ላይ አበቃ።
ቆንጅታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ግንቦት 11 2013 ዓ.ም ዝግጅታችንን ነው እያደመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንለፍ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በአፍሪካ ውስጥ ግጭቶችን የሚያስነሱ ችግሮችን ከመሰረታቸው ለማስቆምና አህጉሪቱ የኮሮና ቫይረስ ወረርሽኝ ጥሎት ከሚሄደው ጠባሳ እንድታገግም ለማገዝ በሚቻልባቸው መንገዶች ዙሪያ ውይይት ጀምረዋል። ይህንን ውይይት አስመልክቶ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ትላንት በኢንተርኔት ላይ ለጋዜጠኞች መግለጫ ሰጥተዋል። መግለጫውን የተከታተለችው ስመኝሽ የቆየ ተከታዩን ዘገባ ታስደምጠናለች።
ትላንት በድህረ ገጽ አማካኝነት መግለጫ የሰጡት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ግሪንፊልድ አሜሪካ ከአፍሪካ ጋር ያላትን ግንኙነት ለማጠናከር የምታደርጋቸውን ጥረቶች ያብራሩ ሲሆን የባይደን አስተዳደር በተለይ በኢትዮጵያ ትግራይ ክልል ውስጥ ያለውን ግጭት ለማስቆም ላለፉት 5 ወራት በቅርበት ሲከታተል መቆየቱን ተናግረዋል።
President Biden sent his own emissary to Ethiopia. Senator Coons went out to meet with and try to engage with the government on the situation.
ፕሬዝዳንት ባይደን የራሳቸው ልዩ መልእክተኞች ወደ ኢትዮጵያ ልከዋል። ሴናተር ኩንስ ወደ ኢትዮጵያ ተጉዞ ከሀገሪቱ መንግስት ጋር ስላለው ሁኔታ ተነጋግረዋል። ጄፍ ፊልትማን ኢትዮጵያን ጎብኝተው አሁን መመለሳቸው ነው። እኔም በሆን ኒውዮርክ ሆኜ ሁኔታውን በቅርብ ነው መከታተለው። ጉዳዩ በአጀንዳ ተይዞ በጸጥታው ምክር ቤት እንዲታይ ወስውቼ መግለጫ በምክር ቤቱ እንዲወጣ አድርጌያለሁ።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአፍሪካ ውስጥ የሚከሰቱ ግጭቶችን ከስር መሰረታቸው ለማስወገድ በሚቻልባቸው ሐሳቦች ላይ ዛሬ በጀመረው ውይይት ውስጥ ኢትዮጵያ በአጀንዳ ደረጃ አልተካተተችም። ሆኖም ግን የምክር ቤቱ አባላት በማንኛውም ሰዓት የኢትዮጵያን ጉዳይ ማንሳትና በአጀንዳ እንዲያዝ መጠየቅ እንደሚችሉ የገለጹት አምባሳደር ግሪንፊልድ ዩናይትድ ስቴትስ ከምክር ቤቱ ቋሚና ተለዋዋጭ አባላት ጋር በኢትዮጵያ ጉዳይ ላይ እንደሚነጋገሩ ጠቁመዋል።
We have raised our grave concerns over the reports of human rights violations, the abuses, the atrocities.
በትግራይ ክልል ስለሚደርሱ የሰብአዊ መብት ጥሰቶች፣ ጥቃቶችና እንግልቶች ዙሪያ በሚወጡ ሪፖርቶች ላይ ያለንን ስጋት ገልጸናል። በከፍተኛ ደረጃም ኮንነነዋል። ያሳለፍናቸው መልእክቶች በሙሉም እንዲደርሱ አድርገናል።
አምባሳደር ግሪንፊልድ አክለው የኤርትራ ወታደሮች ከኢትዮጵያ እንዲወጡ ለማድረግ ዩናይትድ ስቴትስ ከኤርትራ መንግስት ጋርም እየተነጋገረች መሆኑን አስታውሰዋል። በደረገጽ በተካሄደው በዚሁ መግለጫ ላይ ከኢትዮጵያ በተጨማሪ ዩናይትድ ስቴትስ በሞዛምቢክና በቻድ ውስጥ የሚታዩትን አለመረጋጋቶች ለማርገብ ስለምታደርጋቸው ጥረቶች አምባሳደር ግሪንፊልድ አስረድተዋል። የሞዛምቢክ መንግስት ጥቃት አድራሾችን ለማስቆምና ህብረተሰቡን ከጥቃት ለመከላከል የሚያደርገው ጥረት ዩናይትድ ስቴትስ እያገዘች መሆኑንም ጠቅሰዋል። በተመሳሳይ በአለማችን ላይ እጅግ የከፋ የምግብ እጥረት ባለባቸው እንደ ደቡብ ሱዳን፣ የመንና ሰሜን ናይጄሪያ የመሳሰሉ ሀገሮች ጥቃት አድራሾች ረሃብን እንደ ጦር መሳሪያ መጠቀም እንዲያቆሙ አሜሪካ ጥረት ስታደርግ መቆየቷንና አሁንም ቅድሚያ የምትሰጠው ጉዳይ ሆኖ እንደሚቀጥል አምባሳደር ግሪንፊልድ የተናገሩ ሲሆን በተለይ በሴቶችና ልጃገረዶች ላይ የሚደርስን ጥቃት ማስቆም አሜሪካ ቅድሚያ የምትሰጠው ጉዳይ መሆኑን ጠቁመዋል። በናይጄሪያ ህጻናት ላይ የሚደርሰው ጠለፋ እንቅልፍ የሚነሳኝ ጉዳይ ነው ያሉት አምባሳደር ግሪንፊልድ የናይጄሪያ መንግስት ለህጻናት የተሻለ ጥበቃ ማድረግ እንዲችል እየጣሩ መሆናቸውንም ለጋዜጠኞች አብራርተዋል። የኮሮና ቫይረስ በአፍሪካ ሀገር ላይ ያደረሰውን ከፍተኛ ጫና ሀገራት መቋቋም እንዲችሉ ማገዝ ሌላው የጸጥታ ምክር ቤቱ ዛሬ የሚያነሳው ጉዳይ ሲሆን የባይደን አስተዳደር ወረርሽኙን ለመክታት ለሚያደርገው ጥረት የሚረዳ 80 ሚሊዮን ክትባት በመጪው ወር ለመለገስ ቃል መግባቱን አምባሳደር ግሪንፊልድ ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉምዝ ክልላዊ መንግስትና በክልሉ ውስጥ የሚገኙ ታጣቂዎች መካከል የመግባቢያ ሰነድ ፊርማ መካሄዱን የክልሉ መንግስት አስታወቀ። የቤንሻንጉል ጉምዝ ክልል የኮሙኒኬሽን ጉዳዮች ኃላፊ ጽህፈት ቤት በይፋ የፌስቡክ ገጹ ላይ እንዳሰፈረው የመግባቢያ ሰነዱን የክልሉ ርዕሰ መስተዳድር አቶ አሻድሌ ሐሰንና የታጣቂ ቡድኑ ተወካይ አቶ ጀግናማው ማግዋ ፈርመውታል። ስምምነቱ በመተከል ዞን እየተከሰተ ያለውን የጸጥታ ችግር በዘላቂነት መፍትሄ ይሰጣል ተብሏል። ናኮር መልካ ዝርዝር ዘገባውን ያስደምጠናል።
በቤኒሻንጉል ጉሙዝ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ይፋዊ የፌስቡክ ገጽ እንደሚያትተው ይህ የመግባቢያ ሰነድ የተፈረመው ትናንት ሲሆን በመተከል ዞን ግልገል በለስ ከተማ ነው። ሰነዱን የፈረሙት የክልሉ ርዕሰ መስተዳድር አቶ አሻሌ ሐሰንና የታጣቂዎቹ ቡድንን በመወከል ደግሞ አቶ ጀግናማው ማንጓ እንደሆኑ ታውቋል። የታጣቂ ቡድኑ ማንነት ግን አልተገለጸም። ይህ ስምምነት በመተከል ዞን እየተከሰተ ላለው የጸጥታ ችግር በዘላቂነት መፍትሄ ይሰጣል ተብሏል። ስምምነቱ የተካሄደው በታጣቂ ቡድኑ በኩል የሚነሱ ጥያቄዎችን በሰላማዊ መንገድ ለመፍታትና ዲሞክራሲያዊ በሆነ መንገድ መፍትሄ ለመስጠትም ነው ተብሏል። የታድሶ ስልጠና እየወሰዱ ከሚገኙ አባላት ጋርም ስምምነቱ መካሄዱን ይህ በክልሉ ኮሙኒኬሽንስ ጽህፈት ቤት ማህበራዊ ሚዲያ ላይ የወጣው አጭር መግለጫ ያተታል። በስምምነት ሰነዱ ውስጥ የተካተቱ ዋና ዋና አጀንዳዎችም ተዘርዝረዋል። ከነዚህ መካከል የታጣቂዎቹ አቅምና የትምህርት ደረጃን በማየት ከክልሉ እስከ ወረዳ ኃላፊነት እንዲያገኙ ማድረግ አንዱ ነው። ሴቶችን ባሳተፈው ሁኔታ የተለያዩ የሥራ ዕድሎችን ማመቻቸትና የብድር አገልግሎት ማግኘትም በስምምነት ሰነዱ መካተቱ ነው የተገለጸው። በስምምነት ፊርማ ስነ ስርዓቱ ላይ ንግግር ያደረጉት አቶ አሻል ያሰን ሰነዱ በክልሉ መንግስት በኩል ያለምንም መጓተት ተፈጻሚ እንደሚሆን መግለጻቸው ታውቋል። ስራውን ለመከታተል ያመች ዘንድም ከታጣቂ ቡድኑ 3 አባላትን ያካተተ ጊዜያዊ ጽህፈት ቤት በግልገል በለስ ከተማ ተቋቁሟል ተብሏል። ርዕሰ መስተዳድሩ በሰላም የገቡት የታጣቂ ቡድኑ አባላት የሰላም አምባሳደር መሆናቸውን በመገንዘብ ሌሎች ወደ ሰላም ያልመጡ የታጣቂ ቡድን አባላትን ወደ ሰላማዊ መንገድ እንዲያመጡ ጥሪ እንዳደረጉ ተጠቁሟል። በዚህ ጉዳይ ዙሪያ ከመተከል ዞን የማዘዣ ጣቢያ አስተባባሪዎች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የታጣቂ ቡድኑንም ተወካይ የእጅ ስልክ ማግኘት ስላልቻልን ለዛሬው አስተያየታቸውን አላካተትንም። በመተከል ዞን ከጥቂት ወራት በፊት በታጣቂዎች ጥቃት በርካቶች ህይወታቸውን ሲያጡ የተፈናቀሉም እንዳሉ ሲዘገብ መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ዘገባችን እንለፍ። በደቡብ ክልል በቤንች ሸኮ ዞን የሸኮ ወረዳ የሸፈቱ ያሏቸው የታጠቁ ኃይሎች 8 የመንግስት የጸጥታ ኃይሎችን መግደላቸውን የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴ ገለጹ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዘገባውን ያሰናዳው፣ እንደሚከተለው ይቀርባል።
የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማዩ ባውዴም በቤንች ሸኮ ዞን ቤንች ወረዳ ወንጀል ሰርተው ጫካ የገቡ ሽፍቶች የሚያደርሱትን የጸጥታ ችግር ለመፍታትና የስራውን አፈጻጸም ለመገምገም በተንቀሳቀሱ የክልሉ የመንግስት ልዩ ኃይልና ስምሪት ወስደው አብረዋቸው ሲንቀሳቀሱ በነበሩ የአካባቢው መደበኛ ፖሊስ አባላት ላይ ጉዳት ደርሷል። ጉዳት አድራሾቹ ደግሞ ወንጀል ሰርተው ጫካ ሸፍቷል ያሏቸው የታጠቀና የተደራጀ ቡድን ነው።
የሸፈቱ ወንጀለኞች ስላሉ የእነሱን በዘላቅነት ችግሩ እስከምንፈታበት ድረስ ቀጠናው ጋር የጥበቃ ሴንተሮችን አቋቁመን የከፍታ እንዲደረጉ ስናን እየተደረገ ባለበት ወቅት ቀጠና ላይ የጥበቃ ሴንተሮች ጋር ያሉ መደበኛ ፖሊስ በጥምር እየሰራ ስለነበር በጥምር የሚሰራውን ኃይል አፈጻጸሙን ለመገምገም ከወረዳ ማይታል የልዩ ኃይል አስተባባሪዎችና የወረዳ ፖሊስ አዛዥ ተወካይ በጋራ ሆነው ወደ 11 አባላት የሚሆኑትን ወደዛ አፈጻጸሙን ለመገምገም ሄደው ሲመለሱ ይህን እንቅስቃሴ ያጠኑ ሽፍቶች አቀማመጡ በጣም አስቸጋሪ የሆነ ላይ ጠብቆ መንገድ ዘግተው በተለያዩ አካባቢያዊ እንጨትና በተለያዩ ነገሮች መንገድ ዘግተው ሊገመት የማይችል በጸጥታ ቆማችን ላይ ተኩስ ከፍቶ ከፍተኛ ጉዳት አድርሰዋል።
የደረሰውንም ጉዳት ተናግረዋል።
ያው በዚህ ሂደት ውስጥ ወደ 8 የሚሆኑ አባላት ተሰውተዋል። 3 አባላት ቆስለዋል። 3 በሕክምና እየታገዙ ነው ያሉት። 8 አባላት መስዋዕታቸው ከፍተናው ጋር የተወሰነ አለመረጋጋት ተፈጥሮ ነበር። ከዋና ሻለቃ አካባቢ ይህን አነግ እንዲያደርጉ ፈልቀ አሁን አካባቢውም ተረጋግቷል። ረድ የተፈጠረውን ጉዳይ በአግባቡ ለመፍታት ጥረት እያደረግን ያለ ነው ቀጠናው ጋር።
አቶ አለማየሁም ሁሉንም የሚያሳተፍና የተቀናጀ ዘመቻ በማድረግ ሽፍቶችን ለማጥፋት አቅጣጫ መቀመጡንም ገልጧል። ታጥቀው በመንግስት የጸጥታ ኃይልና ዜጎች ላይ ጉዳት የሚያደርሱ እነዚህ ቡድኖች በማንነት የመደራጀት መብት ሰበብ በማድረግ ፍላጎታቸውን በኃይል ለማሳካትና ከሌሎች አካባቢዎች በሰፈራ ወደዛው የመጡ ዜጎች የኢኮኖሚ የበላይነትና ተጠቃሚነትን አግኝቷል በሚል የተዛባ አመለካከት ለበቀል መነሳታቸውን ተናግሯል።
አንደኛው የተሳሳቱና ጤናማ አይደለም ብለን አንዱ የሚታወቀው እዚህ አካባቢ የዚህ የሸኮ ብሔረሰብ የዞን ጥያቄ በሚል ይህን ጥያቄ በኃይል አማራጭ እናሳካለን ብሎ ጫካ ሸፍተው የገቡ ኃይሎች አሉ። ከህዝቡ ጋር ውይይት ተደርጎ ህዝቡ በሰላማዊ መንገድ የጥያቄያችን በአግባቡ መመለስ አለበት የሚግባባት ፈጥሯል። ውይይትም ተደርጓል። የዘላቂነትም ችግራችን የሚፈታው በውይይት ነው ብሎ መተማመን ፈጥሯል። በዋናነት አሁን የችግር እየሆነ ያለ እዛ ቀጠና ጋር ትርጉም ባለው መንገድ ቀጣይ ተሰርቶ መቀየር ያለበት አልተጠቀምንም የሚል የተወሰነ ቡድን አለ። በተለይ ወጣቱ ቡድን ከመሬት አልተጠቀምንም ኢኮኖሚስት በተገቢው መንገድ የተሰናደለም በምን ሽፋን አድርጎ በከፍተኛ ሁኔታ ይተሳቀፋል። ሰርቶ ጥረግኖ በኢኮኖሚስት ተጠቃሚ የመሆን ሂደት ውስጥ ከሌላ አካባቢ የመጡ ሰዎች በዚህ መንገድ ሰርተው አልምተው ውጤታማ በመሆናቸው ምክንያት በኢኮኖሚ ውስጥ የተጠቃሚነት እኛ መሆን የእነሱ የተሻለ ነው፣ ስለዚህ እኛ እየተጠቀምን አይደለም የሚል የዛ የአካባቢው ተወላጅ የሆኑ ወጣቶች ሲሪየስሊ በዚህ ምክንያት የተንቀሳቀሱ የሚያደርሱ ጥቃት አለ።
ከወራት በፊትም ተመሳሳይ ጥቃቶች መድረሳቸው የሚታወቅ ሲሆን ችግሩን ሙሉ በሙሉ መፍታት ያልተቻለው የህዝብ ድጋፍ ስለሚያገኙና መሰረቱ የተወሳሰበ በመሆኑ ነው ሲሉ ተናግሯል። አቶ አለማየሁ
ያው ቀጠናው ጋር ይታወቃል፣ በጋቸው ሶስት ዞኖችን ማዕከል አድርጎ ነው እዛ ጋር የሚንቀሳቀሱት። ሁለቱ ዞኖች በእኛ ክልል ውስጥ ያሉ ናቸው፣ ሸካና በንሸኮ። ሶስተኛው ዞን በጋምቤላ ክልል ውስጥ መዘንግ የሚባል ውስጥ ያሉ እኛ ጋር የሚኖሩ ብሔረሰቦች ናቸው፣ መዘንግ የሚባሉ። የበልቱ ያው ይታወቃል የድንበር አካባቢም ከመሆኑ ጋር ተያይዞ እነዚህ በሶስቱ አካባቢዎች የኩታ ከተማ ላይ እጅግ በጣም የጫካም ያለበት ከመሆኑ ጋር ተያይዞ ለዚህ የሸፈቱን ከሸካ ዞን ከበጅ ሸኮ ዞን የተውጣጦ የሸፈቱ ኃይሎች በተደራጀ መንገድ ጋምቤላ ክልል ሰመጀን ዞንን እዛ የሆነ ነገር ሲሆን እዚህ ወደ ጫካ ኩታ ገጠም ላይ የሚንቀሳቀሱ ከመሆናቸው ጋር ተያይዞ ትንሽ ውስብስብ ሆኗል። ጉዳዩ ደግሞ በዚህ መንገድ እንዲቀጥል እየሆነ ያለው መሰረታዊ ችግሩ ከህብረተሰቡ በተሟላ መንገድ የሽፍታው ኃይል ባለመነጠሉ ምክንያትም ጭምር ነው የተፈጠረ ያለ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኦነግ ከፍተኛ አመራር የሆኑት ኮሎኔል ገመቹ አያናን ጨምሮ 12 ሰዎች በፍርድ ቤት ውሳኔ ከእስር ቢለቀቁም 9ኙ በድጋሚ መታሰራቸውን ጠበቃቸው አስታወቁ። ከሁለት ቀናት በፊት የፌዴራል ከፍተኛ ፍርድ ቤት 3ኛ የጸረ ሽብር ችሎት ጉዳዩ ተሰይሞ የነበረው ችሎት በአንድ መዝገብ ተከሰው የነበሩ 12 ሰዎችን በነጻ አሰናብቶ እንደነበር ጠበቃቸው ለአሜሪካ ድምጽ መግለጫቸው ይታወሳል። የፌዴራል ፖሊስ ኮሚሽን በበኩሉ ግለሰቦቹን በድጋሚ በቁጥጥር ስር እንዲውሉ ያደረኩት በሌላ ወንጀል ጠርጥሮ መረጃ ሲያሰባስብባቸው እንደሆነ ገልጿል። ፀሐይ ዳምጠው ዝርዝሩን ታስደምጠናለች።
የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራር የሆኑት ኮሎኔል ገመቹ አያናና 8 ሰዎች ትናንትና ማለትም ግንቦት 10/2013 ዓ.ም ከቀኑ 11 ሰዓት ገደማ በድጋሚ በቁጥጥር ስር መዋላቸው ተገልጿል። ከቅልንጦ እስር ቤት ተፈተው የእስር ቤቱ በር ላይ ሲደርሱ በፌደራል ፖሊስ አባላት ድጋሚ ተይዘው ተወስዷል ሲሉ አብራርቷል። የህግ ጠበቃቸው አቶ ቱሊ ባይሳም
ተከታታዮች ውስጥ በእነ ኮሎኔል ገመቻው የነጀምሮ ሌሎች ሰዎች በአጠቃላይ 12 ሰዎች መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ብይን ሰጥተው ነበረ። ይሁን እንጂ ትናንትና በ10 ማለት ነው ይወጣሉ በሚል ተስፋ ቅሊንጦ ማረሚያ ቤት ይወጣሉ ብሎ ቤተሰቦቻቸው እዛ ተሰብስበው ሲጠብቁ ነበረ። ማረሚያ ቤቱም ይወጣሉ ጠብቁ እያለ ነበረ። ከሰዓት በኋላ አካባቢ ሲሆን ከ12 ሰዎች 9 ሰዎች ተለቀናል ብሎ ወደ በር ሲጠርፉ እዚያ አካባቢ በከፍተኛ ሁኔታ የታጠቁ የመንግስት ወታደሮች እንደነበሩ እና ቤተሰቦቻቸውንም ከዛ አካባቢ አባረው እነሱንም በጉልበት በኃይል ይዘው ከበር ላይ ማለት ነው ግማሾቹ ወጥተው ግማሾቹ ሳይወጡ ከበር ላይ ይዟቸው ወዴት እንደወሰዷቸው አናውቅም፣ በጉልበት ይዘው በማስታስሯቸዋል። ይህን ምናቀው እኛንም ከዛ አባረውናል ብሎ ነው ደወሉልን። ከ12 3ቱ ሰዎች የስም ስህተት ስላለበት አይወጡም በሚል ነው ማረሚያ ቤቱ ትናንትና ወደ በር ያላስጠቃቸው እነሱን።
አቶ ቱሊ አክለውም ደንበኞቻቸው የት እንዳሉና በምን ሁኔታ ውስጥ እንደሚገኙ የሚያውቁት ነገር እንደሌለ ገልጿል። የፍርድ ቤቶች ትዕዛዝ አለመከበር እየተበራከተ ነው ያሉት አቶ ቱሊ የፍትህ አካላት ገለልተኝነትን ጥያቄ ውስጥ የሚከት ድርጊት ነው ሲሉም ተናግሯል። በፌደራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ በበኩላቸው ፖሊስና ፍርድ ቤት አንድ ላይ ነው የሚሰሩት ብለዋል። ፖሊስ የፍርድ ቤትን ትዕዛዝ ይፈጽማል ሲሉም ነው ያብራሩት።
ፖሊስ ፍርድ ቤት አዞ ይዜ አምጣ ካለው ይዞ ያመጣል፣ ልቀቅ ካለው ይለቃል። ፖሊስ ፍርድ ቤት ጋር ምንም የሚቃረን ስራ አይሰራም። አንድ አካል ናቸው እኮ እነዚህ። እንዴት ነው ለፍርድ ቤትን የሚቃረን ስራ የሚሰራው? አንድ ሰው አንድ ወንጀል ሲከሰስ እሱ ብቻ ይመስለዋል። ፖሊስ ደግሞ ሌላ ወንጀል እዛ ሰውየው ዙሪያ በሌላ ወንጀል ሰውየው እንደሚፈለግ ስለሚያውቅ ያንን ማስረጃ አጠናክሮበት ስለመጣ ነው። ከወጣ ለምሳሌ ከዛ ሰውየው ወጥቶ ቢሆን ቢጠፋበትስ? እንደገና ሌላው ጣጣ የፖሊስ ነው የሚሆነው ማለት ነው። ሲፈልግ ያኔ ከእጅ ካመለጠ በኋላ ሌላ ጊዜ ከመፈለግ እዛው በዚህኛው ወንጀል ነጻ ስለሆነ በሌላ ወንጀል ደግሞ ተጠያቂ አይሆንም ማለት የሚል ህግ የለም።
ፖሊስ ግለሰቦቹን በሌላ ወንጀል ከፈለገ ከሁለት ዓመት በላይ በእስር በቆዩበት ወቅት አሁን በያዛቸው ጉዳይ ለምን ፍርድ ቤት አላቀረበም በማለት ቪኦኤ ላቀረበው ጥያቄም ተከታዩ ምላሽ ሰጥቷል። አቶ ጄላን
አለኝ ካለ ፖሊስ አለኝ ሌላ ማስረጃ አሁን አገኘው አለ። በቃ ሌላ ማስረጃ በደንብ አግኝቻለሁ ብሎ ያዛቸው። በቃ ምንድነው ታሪክ? ወንጀል የሰራ ሰው ደግሞ የግድ መጠየቅ አለበት። በዚህ ሀገር ላይ ያጠፋ ሰው ሲጠየቅ ነው። በአንዱ ወንጀል ነጻ ወጣ ማለት በሌላ ወንጀል ነጻ ወጣ ማለት አይደለም።
አቶ ጄላን አክለውም
ክስ ማቅረብ ይችላል። በዛን ጊዜ የተጠናከረ ባይሆንለት ስንት ነው? በሁሉም ሰው ደግሞ አይደለም የሚፈጸመው። ይሄ አንዳንድ ጊዜ የሚከሰት ድርጊት ነው፣ በተወሰነ ሰዓት የሚፈጸም እንጂ በሁሉም ሰው ላይ ይሄ የሚፈጸም አይነት አይደለም ነው።
ግለሰቦቹ በህግ ጥላ ስር በመንግስት እጅ የሚገኙ በመሆኑ የት እንዳሉ አናውቅም የተባለው ተቀባይነት የለውም ብለዋል አቶ ጄላን። የኢትዮጵያ ሰብአዊ መብት ኮሚሽን በተለያየ ጊዜ ባወጣቸው መግለጫዎች በኦሮሚያ ክልል የፍርድ ቤት ትዕዛዝ አለመከበር እንዳሳሰበው ሲገልጽ መቆየቱ ይታወሳል። ይህም ደግሞ የሰብአዊ መብት ጥሰት መሆኑንም አመልክቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንውሰዳችሁ። በጋዛና በእስራኤል መካከል የተነሳው ግጭት በእስራኤል ዙሪያ ያሉት ማህበረሰቦችንም እያዳረሰ መሆኑ ተገለጸ። እስራኤላውያን ሙስሊሞች አብረው በሚኖሩባቸው አካባቢዎች ሁከቶች እንደተነሱ ከኢየሩሳሌም የተላከ የአሜሪካ ድምጽ ዘጋቢ ኢሪስ ማክለር ዘገባ ገልጿል። ቴል አቪቭ አጠገብ በምትገኘው ሎድ ከተማ የተነሳው ግጭት የባሰ መሆኑንም ዘገባው ጠቁሟል። አዳነች ፍሳይ ታቀርበዋለች።
ሎድ አረቦችና አይሁዳውያን አብረው የሚኖሩባት የእስራኤል ከተማ ስትሆን በአሁኑ ወቅት በጉርብትና ሲኖሩ የቆዩት ሰዎች እርስ በራሳቸው ላይ እንደተነሱ ተዘግቧል። ዮል ፍራንክንበርግ የተባለው አይሁዳዊ ስለ ሁኔታው ገልጸዋል።
I live here 12 years already. We live here in good neighborhood.
ለ12 ዓመታት ያህል እዚሁ ኖር ያለው በጥሩ ጉርብትና ነበር የምንኖረው። ብዙውን ጊዜ በጥሩ ሁኔታ እንኖር ነበር። አይገድሉንም ነበር። ከቅርብ ቀናት ወዲህ ግን ሊገድሉን ሞክረዋል።
ወሃል የተባሉ አረብ የሎድ ከተማ ነዋሪ በበኩላቸው
Last night they burned our houses, our businesses.
ትናንት ሌሊት መኖሪያ ቤቶቻችን፣ የሱቅ መደብሮቻችን እና መኪኖቻችንን በእሳት አጋዩ። መሳሪያ ይዘው ወደ ልጆቻችን መጡ። ስለሆነም ከዚህ መውጣት አለባቸው። ካልሆነ ግን ሎድ ከተማ ላይ ትልቅ ጦርነት ይከሰታል።
ሎድ ከተማ ላይ በሁለት ቀናት ውስጥ 5 ሲነጎጎች በእሳት እንደጋዩ ተዘግቧል። እስራኤላውያኑ ፖግሮም ማለት ፍጅት ብለውታል። በ19ኛው መቶ ዓመት አውሮፓ ውስጥ በአይሁዳውያን ላይ የተፈጸመውን ጥቃት ፖግሮም ወይም ፍጅት በሚል ይገልጹታል። ኤደን ማልዞር የተባሉ አይሁዳዊ መኪና እየነዱ ወደ ሎድ ሲሄዱ የተሰባሰቡ ሰዎች መኪናዬን በድንጋይ መምታት ጀመሩ ይላሉ።
I was lucky that there were no cars behind, so I reversed, stepping on the gas in reverse.
የእድል ጉዳይ ሆኖ ከኋላዋ መኪኖች ባለመኖራቸው ወደ ኋላ ነድቼ ለማምለጥ ቻልኩ። ሰዎችና መኪኖች ላይ ለመንዳት ትንሽ ነበር የቀረኝ። ምንም ነገር ለማየት አልቻልኩም። ሞት ብቻ ነበር የታየኝ። ሞት ማለት ምን ማለት እንደሆነ ታውቃለህ? ሰዎች ድንጋይ ይዘው ሲመጡብኝና ድንጋይ ሲወረውሩብኝ ነው።
ባቲያ ማጠገብ ደግሞ አንድ በአይሁዳውያን የተደበደበ አረብ ሆስፒታል ገብቷል። ሎት ከተማ ላይ በአረቦች የተደበደበ አይሁዳዊ ቆይቶ እንደሞተ ተገልጿል። ከጠቅላላው የእስራኤል ሕዝብ 20% የሚሆኑት አረብ ዜጎች ከአይሁዳውያን ጋር በሚኖርባቸው ሌሎች ከተሞችም መነሳሳቱ እንደተስፋፋ ተገልጿል። ለሶስት ቀናት ያህል ግጭቶች በዚህ መልክ ሲካሄዱ ከቆዩ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ንግግር አደረጉ።
Nothing can justify a lynching of Jews by Arabs.
የአይሁዳውያን በአረቦች መጠቃት የአረቦች በአይሁዳውያን መጠቃት ትክክል ሊሆን የሚችልበት መንገድ የለም። እኛ ይህን አንቀበልም። እንዲህ አይነቱ ግጭትና አረመናዊነት እኛን የሚገልጽ አይደለም። የእስራኤል ከተሞች በያሉበት አስተዳደር እንዲመለስ እናደርጋለን።
የሎድ ከተማ ነዋሪ አረቦች የማዘጋጃ ቤት ባለስልጣኖችን አፋጠዋል። ለትንኮሳ ተግባር በአውቶቡስ የመጡ የታጠቁ ጽንፈኛ አይሁዳውያንን ይደግፋሉ ሲሉ ከሰዋል። የሙስሊም የክርስትና የድሩዝና የአይሁዳውያን ሃይማኖት መሪዎች ሁኔታውን ለማረጋጋት እየሞከሩ መሆናቸው ታውቋል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንወሰዳችሁ። በኮቪድ-19 የተጠቁትን የአፍሪካ ሀገሮች ለመርዳት በፓሪስ የተካሄደው ስብሰባ ትላንት ማክሰኞ ለአፍሪካ ከፍተኛ የገንዘብ እርዳታና ክትባት እንዲደረግ እንዲሁም በአፍሪካ ለጋሽ ሀገራት መካከል ያለው ግንኙነት መጠነ ሰፊ ወደሆነ ግንኙነት እንዲሸጋገር ጥሪ በማቅረብ ተጠናቋል። የቪኦኤ ዘጋቢ ሊሳ ብራያንት ከፓሪስ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
የስብሰባው አዘጋጅ የፈረንሳይ ፕሬዝዳንት ኢማኑኤል ማርኮን ለአፍሪካ አገሮች አዳዲስ እርዳታዎች እንዲደረጉ ጥሪ አቅርበዋል። የፓሪስ ስብሰባ ዋና ዓላማም ነገሮች ወደዚያው እንዲያመሩ ለማሳሰብ መሆኑ ተነግሮለታል። ፕሬዝዳንት ማርኮንም ሆኑ ሌሎች መሪዎች ካወጡት እቅድ መካከል በኮቫክስ የክትባት ስርጭት መርሃ ግብር መሰረት በ2021 መጨረሻ ላይ ለአፍሪካ የሚሰጠው የኮቪድ-19 ክትባት በእጥፍ እንዲጨምር የሚለው ይገኝበታል። እንዲሁም የዓለም የፋይናንስ ድርጅት IMF አባል አገራት ለአፍሪካ አገሮች የሚያስቀምጡትን መጠባበቂያ በሶስት እጥፍ አሳድገው ወደ 100 ቢሊዮን ዶላር እንዲያደርሱና አፍሪካም የኮቪድ-19 ክትባቶችን ማምረትና ማሰራጨት እንድትችል እገዛ መስጠትን የመሳሰሉት ተካተውበታል። ፕሬዚደንት ማክሮን ይህ ያለንበት ወቅት ስፋትና ዘላቂነት ባለው መንገድ እስከዛሬው ላልተፈቱ ችግሮች ምላሽ የምንሰጥበት ወቅት ነው ብለዋል። ለአፍሪካ ኢኮኖሚ ብቻ ሳይሆን ዘላቂ የሆኑ አዳዲስ ስምምነቶች በአንድ ምሽት የሚገኙ ባይሆንም ውይይቱ አዳዲስ ሐሳቦች እንዲመነጩ ያደረገ መሆኑንም ተናግረዋል። ከሴኔጋል ፕሬዚደንት ማኪ ሳል የተደመጠው መልእክት ተመሳሳይ ነው። አፍሪካ ከበለጸጉ አገሮች ጋር በመታደርገው ግንኙነት መልኮች እየተለዋወጡ ነው ብለዋል። ፕሮግራሞችን በግዴታ እንዲፈጸሙ ግፊት ከማድረግ ይልቅ አስፈላጊ በሆኑ ፕሮጀክቶች ላይ ወደ መነጋገር እየተቀየረ ነው። ምክንያቱም ችግራችንን ከማንም በላይ የምናውቀው እኛነንና ብለዋል ፕሬዚደንት ማኪ። ከአንድ ዓመት በላይ የፈጀው የስብሰባው ዝግጅት የተለያዩ አገራት መሪዎችን ከአፍሪካ፣ ከአውሮፓና ከዓለም አቀፉ የፋይናንስ ተቋማት ያሰባሰበ ሲሆን በኮቪድ-19 ሳቢያ የተፈለገው ያህል ባይሆንም ስለ አፍሪካ በቀረቡት የተለያዩ የመረጃ ቋቶች ላይ የተደገፈ ስብሰባ እንደነበር ተመልክቷል። ምንም እንኳ አፍሪካ ከሌላው የዓለም ክፍል በወረርሽኙ የደረሰባት ጉዳት አነስተኛ ነው እንኳ ተብሎ ቢታሰብ፣ በቱሪዝምና ሌሎች የገቢ ምንጮቿ ግን የደረቁበት መሆኗ ተመልክቷል። የአፍሪካ ኢኮኖሚ በዚህ ዓመት ያድጋል ተብሎ የሚታሰበው ከ3% ጥቂት ያለፈ ነው። ይህ ከአማካዩ የዓለም የኢኮኖሚ እድገት ግማሽ ያህል ያነሰ ነው። በሚቀጥሉት 5 ዓመታት ወደ 300 ቢሊዮን ዶላር ያህል የወጪ እጥረት እንደሚገጥመውም ተመልክቷል። ይህ በመሆኑም ባለሙያዎች በሚሊየን የሚቆጠሩ ተጨማሪ አፍሪካውያን ወደ ድህነቱ ጎራ ይቀላቀላሉ የሚል ግምት አላቸው። የኮቪድ-19 ክትባትንም በሚመለከት እስካሁን ክትባቱን ያገኙት አፍሪካውያን ቁጥር ከ3% ያነሰ መሆኑ ተነግሯል። አፍሪካ ከገጠማት የጤና ቀውስ ሳትወጣ ከኢኮኖሚው ቀውስ የምትወጣበት ዘላቂ መንገድ አለ ተብሎ ጨርሶ አይታመንም ያሉት ደግሞ የዓለም አቀፉ የገንዘብ ድርጅት IMF ኃላፊ ክሪስታሊና ጆርጄቫ ናቸው። ኃላፊዋ አያይዘውም የክትባቱን ዘመቻ ማሳደግ ብዙ ትሪሊየን ዶላሮችን የሚያስገኘው ለአፍሪካውያን ብቻ ሳይሆን ለበለጸጉ አገሮችም ጭምር ነው ይላሉ።
We have worked on the pathway to accelerate the exit from the health crisis.
ከዚህ የጤና ቀውስ ባስቸኳይ የምንወጣበት መንገድ ሰርተንበታል። ከመጨረሻው ልባት ለመድረስም በ2021 መጨረሻ በየትኛውም የዓለም ክፍል ለሚገኝ ማንኛውም ሰው 40% የሚሆነውን ክትባት መስጠት አለብን። በ2022 አጋማሽም ደግሞ እንዲሁ 60% የሚሆነውን ማስከተብ ይኖርብናል። ይህ ለአፍሪካ በጣም አስፈላጊ ነገር ነው።
የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ፊሊክስ ሸስኬዴ አፍሪካ ክትባቱን ማምረትና ስርጭት ላይ እንድትሳተፍ ቢደረግ ይጠቅማል ይላሉ። ከውጪ ዓለም ተሰርቶ የመጣውን ክትባት ለመውሰድ የሚያመነቱ አንዳንድ ወገኖችን ስጋት ሊያስወግድ ይችላል ብለዋል። ሊቀመንበሩ ዓለም አቀፉ ማህበረሰብ አፍሪካ ሽብርተኞችን ለመዋጋት የምታደርገውን ጥረት ግምት ውስጥ በማስገባት ለአፍሪካ ተጨማሪ የዕዳ ቅነሳ እንዲደረግና ለአህጉሪቱ የገበያ ዕድሎች እንዲከፈቱም ጠይቀዋል። በሌላም በኩል የአፍሪካ መሪዎች መልካም አስተዳደርን ለማስፈን የበኩላቸውን ጥረት ማድረግ፣ ሙስናን መዋጋትና የአፍሪካ ወጣቶችን መደገፍ ይኖርባቸዋል ብለዋል። ለሁለት ቀናት በፋይናንስ ጉዳዮች ላይ ያተኮረው ስብሰባ ትናንት ማክሰኞ ይጠናቀቀ ሲሆን የዓለም አቀፉ የገንዘብ ተቋም የአይኤምኤፍ አባል አገራት ሱዳን ያለባትን በቢሊዮኖች የሚቆጠር ዕዳ እንዲሰረዝ ተስማምተዋል። ካርቱም የምታደርገውን የዲሞክራሲ ሽግግር ለማገዝ በሚል የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ሱዳን ለአገራቸው መክፈል የነበረባትን የ5 ቢሊዮን ዶላር ዕዳ የተሰረዘላት መሆኑን አስታውቀዋል። የሰማችሁት ሊሳ ፕራያንት ከፓሪስ የላከችውን ዘገባ ነበር። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን ከመጪው የኢትዮጵያ ምርጫ ጋር የተያያዙ ዘገባዎችን የምናስደምጥበት ሰዓት ላይ እንገኛለን። ስድስተኛው ሀገራዊ ምርጫ ፍትሃዊና ሰላማዊ እንዲሁም ዲሞክራሲያዊ ሆኖ እንዲጠናቀቅ በንቃት እንደሚሰራ የአማራ ወጣቶች ማህበር አስታወቀ። በክልሉ 1.2 ሚሊዮን አባላት እንዳለው የገለጸው ማህበሩ ለምርጫ ሰላማዊ መሆን ከዞን እስከ ቀበሌ ድረስ መዋቅር ዘርግቶ እየተንቀሳቀሰ መሆኑን የማህበሩ ሊቀመንበር ገልጿል። የኢትዮጵያ ምርጫ ቦርድ የባህር ዳር ቅርንጫፍ አስተባባሪ አቶ መኳንንት መከተ በበኩላቸው በቅድመ እና በምርጫ ወቅት እንዲሁም በድህረ ምርጫ ጊዜ ሰላማዊ እንዲሆን የወጣቱ ሚና ከፍተኛ ነው ብሏል። አስቴር ምስጋናው የዚህን ዘገባ ዝርዝር ታስደምጠናለች።
በሀገር አቀፍ ደረጃ ለስድስተኛ ጊዜ ዘንድሮ ለሚካሄደው ሀገራዊ ምርጫ 1.2 ሚሊዮን አባላት ያሉት የአማራ ወጣቶች ማህበር ለሰላማዊነቱ እንደሚሰራ ገልጿል። የአማራ ወጣቶች ማህበር ሊቀመንበር ወጣት አባይነህ ጌቱ በክልሉ በሁሉም ወረዳዎች በመዘዋወር ወጣቶችና ሰላም በሚል ርዕስ ስልጠና እንደሰጡ ይናገራሉ። ምርጫው ሰላማዊና ዲሞክራሲያዊ እንዲሆንም እስከታች ድረስ መዋቅር ዘርግተው እየሰሩ መሆኑን ነው ወጣት አባይነህ የተናገረው።
ከምርጫ በፊትና በምርጫ ወቅት የምንሰራቸው ናቸው። እዚህ በፊት እንዳየናቸው ችግሮች አሁንም በዚህ አመት በክልላችን ውስጥ አይደለም የሰው ህይወት መጥፋት፣ መሰረተ ልማት መውደም፣ አንድም ብርጭቆ በክልላችን እንዲሰበር አንፈልግም እና እንዲህ አይነት ስራዎች እንዳይፈጠሩ ደግሞ የአማራ ወጣቶች ማህበር አመራሮቹና አባላት እስከ ቀበሌ ድረስ ስራዎችን የምንሰራ ይሆናል። የጸጥታ ችግሮችን በሚኖሩ ጊዜ ከጸጥታ አካላትና ከሌሎችም አካላት ሲቪክ ማህበራት ጋር በመሆን ተገቢውን የሆነ እንቅስቃሴ በክልላችን ውስጥ የምንሰራ ይሆናል ማለት ነው።
ወጣት ጌጤነሽ ስጦታው በበኩሏ ምርጫው ሰላማዊ ሆኖ እንዲጠናቀቅ ከወገንተኝነት የጸዳ የግንዛቤ ማስጨበጥ ስራ እየሰሩ እንደሆነ ትናገራለች።
እኛ ወጣቶች ሰላማዊ፣ ዲሞክራሲ፣ ፍትህ የሰረጸ እንዲሆን እኛ የወጣቶችን የነቃ ግንዛቤ በመፍጠር በየአካባቢያችን በየክፍለ ከተማው ያሉትን ወጣቶች ምርጫው ሰላማዊ እንዲሆን ያለን አስተዋጽኦ እኛ እንደ ወጣቶች ማህበር ሲቪክ ማህበር ከመሆኑ አንጻር ማንንም ምረጡ አንልም። እኛ ግን ምርጫው እንደ ሀገራችን ሰላማዊ ምርጫ እንዲሆን ግንዛቤ እየተፈጠረ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ የባህር ዳር ቅርንጫፍ አስተባባሪ አቶ መኳንንት መከተ የዘንድሮ ምርጫ ከዚህ በፊት ከተደረጉ ምርጫዎች የተለየ መሆኑን ጠቁመው የምርጫው ሁለንተናዊ ክንውን በወጣቱ እጅ ላይ ነው ሲሉ መክረዋል።
የዚህ ምርጫ ከዚህ በፊት ከነበሩ የደካማ የምርጫ ክንውን ባህልን በብዙ ርቀት የራቀ በተሻለ ደረጃ በንቃት በመሳተፍ እንዲከናወን ማድረግ ሁላችንም ይጠበቅብናል። በዚህ አገራዊ ምርጫ ታሪካዊ ኩነት ወጣቱ ጤናማ አሻራውን በማሳረፍ ለምርጫ ክንውኑ መሪ ተዋናኝ በመሆን ለአካባቢው የሰላም አምባሳደር ሆኖ ምርጫ በሰላም እንዲጠናቀቅ ድርሻውን መወጣት እና ታሪካዊ አሻራውን ማሳረፍ ተሳትፎንም ማሳደግ ይጠበቅባቸዋል፣ ይጠበቅብናል።
ግንቦት 28 ቀን 2013 ዓ.ም ይካሄዳል ተብሎ የተያዘው ሀገራዊ ምርጫ ማራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ሳምንት ማሳወቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ያለው በዘር መከፋፈልና መገፋፋት ቀርቶ ሁሉም በሰውነቱ ተወዳጅ በፍቅር የሚኖርበት ኢትዮጵያ ተፈጥራ ማየት እሻለሁ ትላለች። የሰዎችን ጫማ አጽድታ በመታገኙ ገቢ የኮሌጅ ትምህርቷን የምትከታተለውና ኑሮዋን በዚሁ ስራ የምትደጉመው ወይዘሪት ጥበብ ጥላሁን ዮናታን ዘብዲዮስ አነጋግሯት አጠር ያለ ዘገባ ያሰማናል።
የአሜሪካ ድምጽ የኛ ኢትዮጵያውያን በሚል ጥቅል ርዕስ ስር በተለያዩ የሙያ መስክ የተሰማሩ ዜጎችን በወቅታዊ የአገሪቱ ሁኔታና በምርጫ ጉዳዮች ላይ ያላቸውን ተስፋ፣ ምኞታቸውና ስጋታቸውን ጠይቋቸዋል። ጥያቄው የቀረበላቸው ዜጎችም የተለያዩ አስተያየታቸውን ሰጥተውናል። ቪኦኤ ለዛሬ ከሐዋሳ ከተማ ያነጋገራት በሊስትሮ ስራ የተሰማራችውን ጥበቢት ጥላሁን የምትባል ወጣት የኮሌጅ ተማሪ ነው። የሰዎችን ጫማ ያጸዳች በሚታገኘው ገቢ የምትተዳደረውና የኮሌጅ ትምህርቷንም የምትከታተለው ወጣት ጥበቢት ላንቺ ኢትዮጵያዊ መሆን ማለት ምን ማለት ነው ተብላ ለተጠየቀችው ጥያቄ ይህንን ብላለች።
ኢትዮጵያዊ ማለት ለነ ማንነቴና ደስታዬና ኩራቴምና
በየለቱ ስለሚገጥማትም ፈተናዎች ተጠይቃለች።
በየለቱ ሚገጥመኝ መከራ ሌላ የለም፣ ግን አንዳንድ ፀሐይ አለ፣ ዝናብ ሲመጣ ትቶ መሄድ አለ። አሁን ለምሳሌ እዚህ ፀሐይ ላይ ነኝ። የቤት ክራይ አለ፣ የትምህርት ቤት አለ። እንግዲህ ተቆጥሮ አልቅም። በእርግጥ በዚሁ ባበቃ ይሻለኛል።
በሁለት ዓመታት ውስጥ አገርሽ የት ደርሳ ማለት ፈልጊያለሽ? ለወጣት ጥበብት ያቀረብኩላት ሶስተኛው ጥያቄ ነበር።
ሀገሬ አሁን ለምሳሌ ብዙ ስራ አጦች ኢትዮጵያ ውስጥ አሉ። ተምሮ ስራ አጡ። እነሱም ስራ አግኝተው ብር ፍለጋ ራሳችንን እንለውጣለን በሚል ሌላ ሀገር የሚሰደዱ ብዙ ህዝብ አለ። ማለት እህቶች፣ ወንድሞች፣ አባቶችም ብዙ ህዝብ አለ። ወደዛ የሚሄዱ ማለት ነው። ወደ አሜሪካ፣ ወደ ዱባይ ለምሳሌ የሚሄዱ አሉ። እነዛ ደግሞ ከዛም ተመልሶ ከዱባይም ሆነ ከአሜሪካ ኢትዮጵያ በልጽጋለች ተብሎ ወደዚህ እንዲመጡ እኔ ደስታዬን አልችልም።
መንግስት ችግሮችን ለመፍታት ምን ማድረግ የሚችል ይመስልሻል? ሌላ ጥያቄ።
ከእግዚአብሔር በታች የማይችሉት ነገር የለም እና የተሻለ ብሰጡኝና የስራዬ ቦታ ቀይሮ ብሰጡኝ የሚችሉ ይመስለኛል።
አገርሽ ስላለችበት ሁኔታ የማትወጂው ምንድን ነው የሚለው ደግሞ አምስተኛ ጥያቄያችን ነበር። ወጣቷ የኮሌጅ ተማሪ ይህንንም ብላለች።
ማልወደው ነገር እርስ በርስ መነሳሳቱ፣ ማለት ሰው ሰርቶ እንዳይበላ እኔ የከለ ዘር ነኝ እኔ የከለ ነኝ፣ ሰላም እንዳይኖር ማድረጋቸው፣ አንድነት ማጣቱ፣ በቃ ፍቅር አለመኖሩ ነው የሚጣላው።
የኢትዮጵያ ጠቅላይ ሚኒስትር ቢትሆኝ ኖሮ የመጀመሪያ ውሳኔሽ ምንድን ነው ለሚለው ስድስተኛው ጥያቄያችንም መልስ ሰጠናለች።
ጠቅላይ ሚኒስትር ቢሆን አንድነት ውስጥ የምታጣ ነገር ስለሌለ ህዝቡ አንድ እንዲሆን ነው ማደርገው። መጀመሪያ ማለት ነው ህዝቡ አንድ እንዲሆን፣ ህዝቡ በፍቅር እንዲጓዝ ነው ማደርገው።
የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድን ናቸው የሚለው ደግሞ የመጨረሻው።
እውነት ላይ ተመሰርቶ ማለት ከሌን እንደዛ እናደርጋለን በሚል ሳይሆን እውነተኛ በሆነ ነገር ላይ ተመሰርቶ እንትን ብሎ ደስ ይለኛል። አሁን ለምሳሌ አድማላ ሳድሙ በቃ እውነተኛ የሆነው ነገር ላይ ቢነጋገሩና እውነተኛ ነገር ይዞ ቢሄዱ ደስ ይለኛል።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። በቅርቡ በክርስትናና እስልምና እምነት ተከታዮች የነበሩትን ሃይማኖታዊ በዓላት ሽፋን በማድረግ በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች ላይ ግጭት ለመቀስቀስ የተደረጉ ሙከራዎችን እንዳከሸፈ በአካባቢው የተቋቋመው የእዝ ማዕከል ወይም ኮማንድ ፖስት አስታወቀ። ኮማንድ ፖስቱ ስራውን ከጀመረ ወዲህ በአካባቢዎቹ አንጻራዊ ሰላም ቢረጋገጥም አመራሩ አጥፊዎችን አሳልፎ የመስጠት ቁርጠኝነት እንደማይስተዋልበት ተገልጿል። መስፍን አራጌ ነው ዘገባውን ያሰናዳው፣ እንደሚከተለው ያቀርበዋል።
በመቶ ሺዎች ለሚቆጠሩ ሰዎች መፈናቀል፣ ለበርካቶች ሞትና አካል ጉዳት እንዲሁም ለንብረት ውድመት ምክንያት የሆነው ግጭትና የሰላም እጦት የእዝ ማዕከል ወይም ኮማንድ ፖስት መቋቋሙን ተከትሎ አንጻራዊ መሻሻል እየታየበት ነው። እንደ አማራ ክልል ሰላምና ሕዝብ ደህንነት ጉዳዮች ቢሮ ምክትል ኃላፊ ኮማንደር መንገሻ ውራሪስ፣
ኮማንድ ፖስቱ ከተቋቋመበት ጊዜ ጀምሮ ሲከሰቱ የነበሩ ግጭቶችን ማስቆም ተችሏል። በእርግጥ አልፎ አልፎ አንዳንድ ቦታዎች ላይ ጥይት ተኩሶች ምናምኖች ይኖራሉ። ከዛ ውጭ ግን ከደሴ እስከ አዲስ አበባ ያለው በተለይ ዋናው መስመርም የቆመበት ሂደት ጊዜ ነው የነበረው እንደምናስታውሰው፣ እሱ እንዲከፈት ተደርጓል። በዋናው መስመሮች ኮማንድ ፖስቱ በተከለከለባቸው የጦር መሳሪያ ይዞ መንቀሳቀስ አይቻልም። ይሄ ተግባራዊ ሆኗል። አጠቃላይ ህዝቦች ተፈናቅለው የነበሩት ወደ ቀያቸው የመመለስ ሂደት እየተከናወነ ነው የሚገኘው።
የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ እብሬ ከበደና በሰሜን ሸዋ ዞን የኤፍራታ ግድም ወረዳ ዋና አስተዳዳሪ ሰለሞን አልታዬ የኮማንደሩን ማብራሪያ ይጋሩታል።
በተለያየ ስጋት ሸሽተው የነበሩ 25% እና 50% በታች ቤታቸው ጉዳት የደረሰበት ኦልሞስት እየተመለሱ ነው ያሉት። የእርሻ ስራውንም በየአካባቢው በጥሩ ሁኔታ የተጀመረበት ነው ያለው እና አጠቃላይ ማህበረሰቡን ወደ ቀዬው ተመልሶ የእርሻ ስራውን እንዲቀጥል እያደረግ ባለው ሁኔታ ጥሩ ውጤት እያገኘን ያለ ነው።
አካባቢው ከበፊት ከነበረው አንጻራዊ ሰላም አለ። ኮማንድ ፖስት ከገባ በኋላ ነበረው አለመረጋጋት፣ ተኩስ፣ ቃጠሎ፣ የሰው መግደል ምናምን ቆሟል። ትራንስፖርት አክሰስ አገልግሎት እየሰጡ ነው። ማህበረሰቡ እየተንቀሳቀሰ ነው። ከተፈናቀለው ውስጥ ደግሞ 50% የሚሆነው በየአካባቢው አሁን እንደኛ ወረዳ ተጨባጭ ሁኔታ ከተፈናቀሉባቸው አካባቢዎች በርካታ የተመለሱባቸው አሉ። አንዳንድ ቀበሌዎች ላይ ደግሞ የተወሰነ ተመልሶ ብቅ ጥልቅ የማለት አይነት ነገሮች አሉ።
የኮማንድ ፖስቱ አመራሮች ችግሩ በተከሰተበት ቦታ በመገኘት እና የችግሩን ሰለባዎች በማናገር ለተገኘው አንጻራዊ ሰላም ያደረጉትን አስተዋጽኦ አቶ ሰለሞን አድንቀዋል።
ከሌሎች ለየት የሚሉት ታች ጎጥ ድረስ ወርዶ የተፈጠረውን ችግር ለመፍታት በርካታ ጥረት ያደርጋሉ። ስልካቸው ስላለው አቶ አደሩ ይደውልላቸዋል። በዛም ጥረት እየፈቱ ወደ ቀድሞ ቀልቡ እንዲመለስ አካባቢም ጥረት እያደረጉ ነው።
ይሁን እንጂ የተገኘውን ሰላም ለማደፍረስ፣ ህዝቡን ለዳግም ደም አፋሳሽ ግጭት ለመዳረግ ሙከራዎች እንደነበሩ የኮማንድ ፖስቱ አስተባባሪ ጄኔራል ደስታ ቢቼን ጠቅሶ መንግስታዊው የኢትዮጵያ ቴሌቪዥን ዘግቧል።
ጠባጫርነት፣ የሐሰት ፕሮፓጋንዳ፣ የህልና ጦርነት ማድረግ አልቆምም። ይሄ ለምሳሌ በሁለቱም በዓላት በፋሲካ በዓልና በኢድ በዓል የተደረጉ ድርጊቶች ወደ ግጭት የሚወስዱ ናቸው። ህብረተሰቡ ድጋሚ ወደ ግጭት ገብቶ በአካባቢው መረጋጋት የጀመረው አንጻራዊ ሰላም እንዳይኖር ለማድረግ ኮንሽስሊ የተሰሩ ስራዎች ናቸው።
ግጭቱ ከአክራሪነት አስተሳሰብ የተቀዳ የተወሰኑ አካላት ተግባር እንጂ የህዝብ ለህዝብ አይደለም ይላሉ የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪው እብሬ ከበደ በበኩላቸው።
በእኔ እምነት አጠቃላይ የጽንፈኛ ብሔርተኝነት እንቅስቃሴ አመለካከትና ተግባር ውጤት ነው ብዬ ነው የምወስደው።
ስለዚህ ይሄ ችግር እንዲፈታ ምን መደረግ አለበት ይላሉ?
ይሄ ችግር እንዲፈታ አንደኛ የአመራር ለአመራር ግንኙነትን ማጠናከር፣ የህዝብ ለህዝብ ግንኙነትን ማጠናከር፣ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ ችግሩ የጋራ ነው፣ መፍትሄም በጋራ ነው የምናመጣው ብሎ ሁሉም የመፍትሄ አካል ሆኖ የመፍትሄ ሀሳብ እና ተግባር ይዞ በጋራ ሲረባረብ ችግሩ በዘላቂነት ይፈታል ብዬ ነው የማምነው።
ኮማንደር መንገቻ ደግሞ መንግስት በኦነግ ሸኔነት የሰየመውንና ራሱን የኦሮሞ ነጻነት ታጣቂ ብሎ የሚጠራውን አካል ተጠያቂ ያደርጋሉ። ምንም እንኳ ተጠያቂ የተባለው አካል በተደጋጋሚ እጁ እንደሌለበት በመግለጽ ወቀሳውን ቢያስተባብልም፣
አሁን ለምሳሌ ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን በዳዋ ጨፋ ወረዳ በጎዳ ቀበሌ አንድ የምርጫ ጣቢያ ኦነግ ሸኔ አቃጥሏል። ችግር የፈጠሩት ሰዎች አጠቃላይ በኦሮሞ ብሔረሰብ አስተዳደር ዞን ምርጫ እንዳይካሄድ ታራሚዎችን የማስፈታት አመራርን የመግደልና ሌሎችን አላማ ይዘው የሚንቀሳቀሱ ናቸው። እነዚህ ደግሞ ከዚህ ቀደም በኦነግ ሸኔ የተፈረጁ ናቸው። በዞኑ በስም ይታወቃሉ። የት አካባቢ እንደሚንቀሳቀሱ ያው መረጃው አለን። ይህን ከህዝብ የመነጠል ስራና አጠቃላይ ሂደታቸውን ተከታትሎ የማክሸፍ ስራ እየተሰራ ነው የሚገኘው። የሀገር መከላከያ ሰራዊትም ገብቶ በቦታው እነዚህን ሀይሎች እርምጃ የወሰደበት ሂደት ነው ያለው።
ለግጭት መንስኤ የሚሆኑ ትንኮሳዎች ግን አሁንም እንደሚስተዋሉ የኤፍራታ ግድም ወረዳ ምክትል አስተዳዳሪ ይገልጻሉ።
ችግሮቹ ምንድን ናቸው? አንዳንዶቹ የከብት መልቀቅ፣ አሁንም ወደ አርሶ አደሩ ማሳ ያው ይታወቃል፣ የኛ አርሶ አደር ነው፣ የአጎራባች ደግሞ ከፊል አርብቶ አደር አለበት። አጎራባች ወረዳ በኩል ከብት ህይወታቸው ነው፣ በእኛ በኩል ማሳው ሰብሉ ህይወቱ ነው። ከብቶች ከቁና ከብት ማስወጣት ሲባል ትንኮሳ አለ። በእኛም በኩል አንዳንድ አርሶ አደሮች እንደ ከብቶቹ ሲመጡ ወደ ከብቶቹ ላይ መልስ አትመልስ የመተንኮስ ዝንባሌዎች አሉ። እነሱን ለማስተካከል ጥረት እየተደረገ
ነው።
ጄኔራል ደስታ የህዝብ ለህዝብ ግንኙነት እንዳይጠናከር፣ የህግ የበላይነት እንዳይረጋገጥ፣ የሀገር ሽማግሌዎች ሚና ጎልቶ እንዳይወጣ በመንግስታዊ መዋቅር ውስጥ ጥፋተኞች አሉ ይላሉ።
ጥፋተኛ ደግሞ በዋናነት አመራሩ ነው። በውስጡ ያለውን ጥፋተኛ የሚለይ አጀንዳ አመራሩ አልጀመረም፣ ታችም አልጀመረም። አጀንዳ አድርጎ ያለው እንደብቅ ነው። አመራሩ አናውጣው ነው፣ እናስቀምጠው አንለየው ነው አጀንዳ አድርጎ ያለው። ይሄ ፎርማልም ኢንፎርማልም እያስተላለፈ ይገኛል። ይሄ ደግሞ አመራሩ ራሱ ነው። ይሄ በተለያየ መንገድ ነው። አንደኛውና ዋናው ራሱ ችግርተኛ ስለሆነ ራሱን ደብቁኝ እያለ ነው ያለ።
ወንጀለኞችን የሚደግፉ አመራሮችም ሆኑ ሌሎች አካላት ካሉ በተቋቋመው የምርመራ ቡድን እየተጣራ በህግ ተጠያቂ እንደሚሆኑ ኮማንደር መንገሻህ አረጋግጠዋል። የኢትዮጵያ አምባ ጠባቂ ተቋም ዋና አምባ ጠባቂ ዶክተር እንዳለ ኃይሌ በቅርቡ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ ግጭቱን ተከትሎ በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች ባሉ 5 መጠለያ ጣቢያዎች ከ330,000 ህዝብ በላይ ተጠልሎ እንደሚገኝ መግለጻቸው ይታወቃል። ከጣያ አካባቢ ተፈናቅለው ከነበሩት ውስጥ 21,000 የሚደርሱት ወደ ቀያቸው መመለሳቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌ እናመሰግናለን። ተከታዩንና የዕለቱን የመጨረሻ ዘገባችንን እናስደምጣችሁ። በኮቪድ-19 ምክንያት ቀንሶ የነበረው የፍልሰተኞች ፍሰት በአዲስ መልክ መጨመሩ በመቶዎች የሚቆጠሩ ፍልሰተኞች አውሮፓ ለመግባት በሚያደርጉት ጥረት ህይወታቸውን አደጋ ላይ መጣሉ እንደቀጠለ ታውቋል። የአሜሪካ ድምጽ ዘጋቢ ሳቢና ካስቴር ፍላንኮ ከሮም በላከችው ዘገባ ገልጻለች። አዳነች ፍስሐዬ ታቀርበዋለች።
የአየሩ ሙቀት በመጨመሩና የባህሩ እንቅስቃሴ የተረጋጋ በመሆኑ ፍልሰተኞችን ያሳፈሩ ጀልባዎች ባህሩን ለማቋረጥ የሚያደርጉት ጥረት እየጨመረ መሄዱ ታውቋል። ይህን መሰረት በማድረግም በሊቢያና በአነስተኛዋ የኢጣሊያ ወደብ ላምፐዱሳ መካከል ባለው የሜዲትራንያን ባህር ክፍል በመቶዎች የሚቆጠሩ ፍልሰተኞችን ከሞት ለማዳን ሲሉ የመድን ተልእኮዎች እየተንቀሳቀሱ ነው። ህገወጥ ሰው አሸጋጋሪዎች የኮቪድ-19 መዛመት መቀነስንና ኢጣሊያ ደንግጋው የነበረው የመንቀሳቀስ ገደብ መላላትን ተጠቅመው በኢጣሊያ ግዛታዊ ክልሎች እየተንቀሳቀሱ መሆናቸው ተገልጿል። የኢጣሊያ ሁኔታዎች መሻሻል ፍልሰተኞች ወደ አውሮፓ ለመግባት የሚያደርጉት ጥረት በመላ የበጋ ወራቱ ይቀጥላል የሚል ስጋት እንዳለ ተዘግቧል። ችግር ላይ የወደቁ ፍልሰተኞችን የመርዳት ተልእኮውን በቅርቡ የጀመረው CI4 የተባለው የጀርመን የረድኤት መርከብ ሰራተኞች መርከባቸው እስካሁን ባለው ጊዜ ከ400 በላይ የሚሆኑ ፍልሰተኞችን እንዳዳነ ገልጸዋል። የአውሮፓ ህብረት ባለስልጣኖች መርከቡ ለአስተማማኝ ወደቦች ተደራሽነት እንዲኖረው እንዲፈቅዱ እየጠየቀ ነው። የመርከቡ ቃል አቀባይ ሶፊያ ወይደንሄለር መርከቡ ፍልሰተኞቹን ከህልፈት ያተረፈው በተለያዩ ቦታዎች ሲሆን ከተለያዩ የአፍሪካ ሀገሮች ከሶሪያና ከባንግላዴሽ የተሰደዱ መሆናቸውን ገልጸዋል። በአንድ ሁኔታ መርከቡ እርዳታ በጠየቀ ጀልባ ላይ ሲደርስ 50 ሰዎችን ለማግኘት ጠብቆ እንደነበር፣ ነገር ግን ጀልባውን ባዶውን እንዳገኘው ቃል አቀባዩ ጠቁመዋል። ብዙ ፍልሰተኞች ባህሩን ለማቋረጥ የሚሞክሩት በባህር ለመጓጓዝ ብቃት በሌላቸው ጀልባዎች እንደሆነ አስገንዝበዋል።
In less than 72 hours, our crew was able to rescue more than 400 people out of distress at sea.
ከ72 ሰዓት ባነሰ ጊዜ ውስጥ የመርከቡ ሰራተኞች ከ400 በላይ የሚሆኑና በባህሩ ላይ በችግር የወደቁ ፍልሰተኞችን ለማዳን ችለዋል። ከነሱ መካከል ነፍሰ ጡር ሴቶች፣ ልጆችና ህጻናትም ነበሩ። ብዙ የተሰደዱ ከእድሜ በታች የሆኑ ልጆችም ነበሩባቸው። ብዙ የተሰቃዩ ሰዎችን በቶሎ እርዳታ እንዲያገኙ ለማስቻል አስተማማኝ የወደብ ተደራሽነት እንዲኖረን ያስፈልጋል።
የጀርመኑ የረድኤት ድርጅት ያሳፈራቸውን ፍልሰተኞች የመርዳት አቅሙ እየተሟጠጠ መሆኑን ገልጿል። ወደ ኢጣሊያ እያመራ ባለበት በአሁኑ ወቅት ማረፊያ ወደብ እንዲፈቀድለት ላቀረበው ጥያቄ ከአውሮፓ ህብረት ምላሽ እየጠበቀ መሆኑን ገልጿል። ማልታ በወደቧ እንዲያርፍ አልፈቅድም ብላለች። ማልታ አይሆንም ካለች በኋላ ማቴዎ ሳልቪኒ የተባሉ የኢጣሊያ ቀኝ ክንፍ ፓርቲ መሪ ሀገራቸው ድንበሮቿን የመጠበቅ ግዴታ አለባት ብለዋል። በቅርቡ የፍልሰተኞችን ህይወት ለማትረፍ የተቻለው ከ2000 በላይ የሚሆኑ ፍልሰተኞች ላምፐዱሳ ከደረሱ በኋላ ነው። የፍልሰተኞች መቀበያ ማዕከሉ ስለተጨናነቀም ለአዲስ መጪዎች ቦታ ለመልቀቅ ሲባል ወደ ሌላ ቦታ እንደተወሰዱ ታውቋል። ፍልሰተኞች በደሴቷ መግባታቸውን ቀጥለዋል። የሊቢያ የጠረፍ ጥበቃ በበኩሉ ፍልሰተኞችን ያሳፈሩ ጀልባዎችን እየጠለፈ እንደሚመልስ ተዘግቧል። የተባበሩት መንግስታት ድርጅትና ሌሎች አገልግሎቶች ካለፈው ሳምንት አንስቶ 1000 የሚሆኑ ፍልሰተኞችን ወደ ሊቢያ ለመመለስ እንደቻለ ገልጿል። ሊቢያ ያሉት የዓለም አቀፍ የፍልሰተኞች ድርጅት ቃል አቀባይ ሳፋ ምስሐሊ የፍልሰተኞቹ ድርጅት የሊቢያውን የጠረፍ ጥበቃ ክፍልን የሚረዳው ማንም ተመላሽ ፍልሰተኛ እንደማይታሰርና የሰብአዊ መብት በደል እንደማይደርስበት ቅድመ ሁኔታ በማስቀመጥ ነው ብለዋል።
የተከበራችሁ አድማጮች ለምሽቱ ያስተናግድ ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። የስርጭት መሐንዲሱ አልፈሪዶ ነበር። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በነገው ምሽት እንገናኝ። ሰላም፣ በደህና ደሩ። Thank you.